በአባዲና አካባቢ ታዳጊ ወንድ ልጆቻቸው የተደፈሩባቸው ወላጆች ሮሮና ብሶት እያሰሙ ነው።
እዚህ ነገር በቃ ምንም ነገር ለነገ ጧሪ ይሁን ያዚህ ነገር ምንም ማስበው አሁን እንኳን ይሄን እንዲያስጠጡ እንደን ስለዚህ ደብድረኝ ይነሳል በቃ እንጂ በቃ ምን ዳይሎ ወንም ደምን ተበላሽቷል እንዶ እስማይ ነው ተበላሽቷል ከናች እንደካማ ስለሆነ ደሃ ስለሆነ እንደቆሻሻ ስለተቆጠረ እሺ ሁሉ የማይልን ወገን ያጣ ነው
ዛሬ እኔ መርጆ ይሄ ያወጣሁት አልቀሽም ከመቀብረው ከነግሬን በማውጣው እለም ትግ ህዝብ ስለገኝ ህግ ስለገኝ።
በአዲስ አበባ ከተማ በጉለሌ ክፍለ ከተማ በተለምዶ አባዲና እየተባለ በሚጠራው አካባቢ በአንድ መንደር ውስጥ የሚኖሩ የሰባት ታዳጊ ወንድ ልጆች ወላጆች የመደፈር አደጋ ለደረሰባቸው ልጆቻችን የህክምናና የስነ ልቦና አገልግሎት የሚሰጠን አጣን፣ ልጆቻችንንም የምናደርስበት ግራ ገባን እያሉ ነው። በልብስ አጥባና በጽዳት ስራ የተማሩና የሚገኙት እጅግ በከበደ ድህነት ውስጥ መሆኑን የሚናገሩት እናቶች በዚህ ኑሮ ላይ ይህንን ሁኔታ እንዴት እንደምንቋቋም ግራ ተጋብተናል ብለዋል። እነዚሁ በልጆቻቸው ላይ ጥቃት እንደተፈጸመ የሚገልጹት ወላጆች ህፃናቱን በመድፈር የተጠረጠረው ወጣት በእስር ላይ እንደሚገኝና መዝገቡ ውሳኔ ሳያገኝ አንድ ዓመት መቆጠሩን ገልጸዋል። በወረዳው በሴቶችና ህፃናቶች ጉዳዮች ላይ የሚሰሩ ወጣቶች ህፃናቱ በደረሰባቸው አደጋ መጎዳታቸውን ማየታቸውን ገልጸው 5 ህፃናት መደፈራቸውን የሚያረጋግጥ የህክምና ማስረጃ አይተናል፣ እርሱም ለፍርድ ቤት ተያይዟል ብለዋል። ተከታዩ የጽዮን ግርማ ዘገባ ሁኔታውን በስፋት ይዳስሳል።
ይህንን ዘገባ ለማጠናቀር በርካታ ሰዎችን አነጋግረናል። በሰነድ የቀረቡ መረጃዎችን ተመልክተናል። የመኖሪያ መንደሩንም የጎበኙ ሰዎች አነጋግረናል። ካገኘነው መረጃ ለመረዳት እንደቻለው አዳጊ ልጆቻችን የወሲብ ጥቃት ተፈጽሞባቸዋል በሚል ለፖሊስ ያመለከቱ እናቶች ቁጥር 7 ነው። ነገር ግን ፖሊስ አጣርቶ መዝገቡን ፍርድ ቤት ወሰደው ቁጥር የተወሰኑትን ብቻ ነው። ድርጊቱን በልጆቹ ላይ ፈጽሟል በሚል የተከሰሰው ተጠርጣሪ ወጣት 19 ዓመቱ ነው። በማረሚያ ቤት በእስር ላይ የሚገኝ በመሆኑና ጉዳዩን በፍርድ ሂደት ላይ ያለ በመሆኑ ስሞችን ከመግለጽና በዝርዝር ጉዳዮች ላይ ዘገባ ከማቅረብ ተቆጥበናል። ይህ ዘገባ ለመዳሰስ የሚሞክረው እነዚህ ወንድ ህፃናት የጾታ ጥቃት ደርሶባቸዋል ከተባለ በኋላ በመንደራቸውና በትምህርት ቤት እያጋጠማቸው ነው የተባለውን የመገለል ጥቃት ነው። በጉለሌ ክፍለ ከተማ በተለምዶ አባዲና ጀርባ እየተባለ በሚጠራው አካባቢ የምንኖር ድህነት ያጎሳቆለን በልብስ አጠባ፣ በእንጀራ ጋገራ፣ በቤት ጽዳት፣ በፈተልና በቀን ስራ የምንተዳደር የአንድ መንደር ሰዎች ነን ይላሉ ወላጆች። ልጆቻቸውም በአንድ አካባቢ ነዋሪ እንደሆኑና የ6 የ7 የ8ና የ9 ዓመት ተቀራራቢ እድሜ ላይ የሚገኙ ወንድ ህጻናት እንደሆኑ ይናገራሉ። ወላጆቹ እንደሚሉት ድርጊቱ ፈጽሟል የተባለው ተጠርጣሪ 19 ዓመት ወጣት ነው። በዛው መንደር ውስጥ የሚኖሩ የአንድ ሰፈር ልጅ ሲሆኑ በኑሮ ደግሞ ከህጻናት ወላጆች የኢኮኖሚ አቅም ሻል ካለ ቤተሰብ የመጣ እንደሆነ ይገልጻሉ። መንደራቸውም ሰዋራ የሆነ ግቢና ገደላ ገደል አካባቢ መሆኑን ጠቅሰው ግንቦት 7 2008 ዓ.ም አንዲት እናት በልጃቸው ላይ ያልተለመደ ነገር ሲፈጸም እጅ ከፍንጅ ይይዛለው ብለው ለፖሊስ ማሳወቃቸውን ይናገራሉ። የኚህን እናትም ሆነ የልጃቸውን ማንነት የመደበቅ ኃላፊነት ስላለብን እናት አንድ ብያቸዋለሁ። እኚህ እናት እንደሚሉት ልጃቸው 7 ዓመቱ ነው። የቀን ስራ ሲሰሩ ስለሚውሉ ከትምህርት ሰዓት ውጪ ሰፈር ውስጥ ወጥቶ ከጓደኞቹ ጋር ቢጫወትም የከፋ አደጋ ይደርስበታል ብለው አስበው እንደማያውቁ ተናግረዋል። አደጋው ደረሰ ከተባለበት ጀምሮ ልጃቸውን ለማሳከምም ተረጋግቶ ትምህርቱንም እንዲቀጥል ለማድረግ ከሌሎች እናቶች ጋር በመሆን ያልሞከረው ነገር የለም ይላሉ።
ገናችን ደካማ ስለሆነ ደሃ ስለሆነ እንደቆሻሻ ስለተቆጠረ እሱ ሁሉ የማይልን ወገን ያጣ ነው። እኔ ሮጣለሁ ደከመኛልልን ማያትን ደከመኝ ሰለቸኝ አትልን እንሮጣለን። ተሰሚነት ነው ያጣ ነው።
በድህነት ምክንያት ነው ይህ ችግር የደረሰብን ብላችሁ የምታምኑት ለምንድን ነው?
መፍትያጣንበት ድሃ በመሆናችን ነው። እነዚህ ህይወታቸው ነው፣ በቃ ህይወታቸው ለዘላለም የሸለመባቸው። የሀብታም በር ቢሰገር መጠው ይቀርጣሉ፣ ያንን ይከፋፈላሉ። እኛ ግን እንደምን የታየን መሰለሽ? እንደ ቆሻሻ እንደሚጣል ገንዳ። እነዚህ ልጆች ለዛ ሀገር ያገለግላሉ። ማያስብ ህዝብ ላይ ነው ያለ ነው። እኛ
ልጆች አሁን በምን ሁኔታ ላይ ይገኛል?
በጭንቀት ላይ ነው። ህይወቴን ማጥፋ ነው
በቃ ሰፈር ለማቃጠል ራሱ እሳትና በርበሬ ለቆ ሰፈሩን ቢቃጠል የሚፈልግ ነው። ለምን ከህብረተሰቡ የማጋለል ከትምህርት ቤቱ ምድላጡ ትምህርት ቤት ሁሉ መግባት አጥቶ ሌላ ክፍለ ከተማ ነው የኔ ልጅ የሚማረው። ትምህርት ቤት ፎርም ሞልቼ ጨርሼ አልቀበልሽም ብሎ ነው ያባረረኝ። ማስረጃ ሁሉ በእጄ አለ፣ በእጄ ይዤዋለሁ።
መደፈራቸው በህክምና ተረጋግጧል ህጻናቱ?
አዎ፣ የአምስቱ በህክምና ተረጋግጦ የአምስቱን ፍርድ ቤት ያውቀዋል። የሌሎች አይታወቅም። የሌሎች አምስቱ በትክክለኛነት የመደፈሩ ወንጀል ታውቆ ነው። አሁን ፍርድ ቤት ስለ የአምስቱ ብቻ ነው የሚጠራ፣ የሌሎች አይጠራም።
ማን ነው መደፈራቸውን ያረጋገጠው? የትኛው ሆስፒታል ነው?
ጥቁር አንበሳ።
ይህን ማስረጃ ጥቁር አንበሳ ሆስፒታል ሰጥቷችኋል ለእናንተ?
አዎ፣ በትክክል የተደፈረበት ማስረጃ ጥቁር አንበሳ ነው የሰጠልን።
አሁን ልጁ በአግባቡ ህክምና አግኝቷል?
ምንም ያገኘው የዚያን ጊዜ ብቻ ጥቁር አንበሳ የኤችአይቪ የልጁ ምናልባት የተፋርጉት አለበት እንዳይተላለፍ የኤችአይቪ የአንድ ወር መድኃኒት ብቻ ሰጡኝ እንጂ ከዚያ ውጭ ምንም ነገር ያገኘሁት ነገር የለኝም። እኛ ሀገር ድክመታችን ምን ላይ እንደሆነ ይሄን እንደሁም የሚወርሱት እኔ አላውቅም። ይሄን እንደሁም የሚያስወርሱት ለሀገራችን የምትረከበው ዜጋ የተሆነ እኔ አላውቅም። ልጄ እኔ የሰው ቤት ልሳ ጥቤ ነው የማሳድገው፣ የሰው ፍርፋሪ አምጥቼ ነው የማበላው፣ እየተምሮ ከፍተኛ ደረጃ ይደርስልኛል የምለው በቃ ተስፋ የመቁረጥ አልቆርጥም የምል ነው የምታገለው። እስካሁን ድሮስ ራሱ ጡረታ ወጡ አያቱ በሽተኛ ነው፣ ሆስፒታል ገብቶ ነው አሁን የወጣ እቂ ሶስት ያለበት አይችልም ተብሎ ነው የወጣ። አባቱ በሽተኛ ነው፣ ቤት ነው የሚውለው።
ልጆ በቆይታ የመረጋጋት ባህሪ አላሳየም?
እሱ ራሱ ነው የሚፈጥን ሲል እኔ የማረጋጋው ባለኝ አቅሜ በቃ ትታሰራለህ አንተ፣ ይሄ ቀፋፊ ነው፣ ይሄ አይደረግም። አየሁ በሰንሰለት ታስሮ እንደታሰራ አንተም ትታሰራለህ። ምንም ነገር እንዳሰራ የማረጋጋት ነው እድል የምሰጠው እንጂ እሱ ህይወት የላጥፋ ከዚህ ሰፈር እንሂድ በቃ ሲጫወቱ ልጆችን የመገለል ጠባይ ነው ያለው። የሚያሳየኝ ጠባይ የሽንቱም ሆነ የምኑ እናት ነኝና ገመና ሸሽጋለሁ፣ ግን ከልጆች ጋር የመገለል ጠባይነቱ ወጥቼ እንደ እናትነቴ ሳይሆን ሰላም አይጫወትልኝም።
ወላጆቹ በልጆቻቸው ላይ ተፈጸመ የሚሉት ድርጊት ከመቼ ጀምሮ ይፈጸም፣ ለምን ያህል ጊዜ ሲፈጸም አያውቁትም። ልጆቻቸውም ለወላጆቻቸው አልተናገሩም። ያልተናገሩበትም ምክንያት ለፍርድ ቤት አስረድተዋል ብለዋል ወላጆቹ። እናት ሁለት ያልኳት ሌላኛዋ የስድስት ዓመት አንድ ልጅ ያላት እናት ናት። በየሰው ቤት ልብስ እያጠበችና እንጀራ እየጋገረች ልጇ እንደምታሳድግ ገልጻልኛለች። እናቷ ግን ልጇን ይጠብቁላት እንደነበርም ተናግራለች። በመጨረሻ በልጄ ላይ የተፈጸመውን ድርጊት በዚህ መልኩ አወቅኩ ትላለች።
ቁጥር ሪፖርት ሲያደርጉ ማለት ነው እነዚያ የተደፈሩት ልጆች እታሌ ምታሌም አለበት ብሎ ተናገሩ። የዛ ሰዓት ደግሞ የኔ ልጅ ታሙ ነበረና ልናሳክም ይዘን ስንሄድ ያው አንዴ እንዲህ ከንጽህና ጉለት ነው ምናምን አሉ ሐኪም ቤት ጨርሻ ልጃ ስንሰማ እንዲህ የመደፈር ነው ምናምን ተባለ።
የልጁ አያት በበኩላቸው በልጁ ላይ አንዳንድ ምልክት አይተው እንደነበር ገልጸው ግን ከህመም የመጣ መስሏቸው ጤና ጣቢያ ወስደውት እንደነበር ይናገራሉ።
እኔ እንዲህ ስንሰት ምስል ምንድን ነው ነገር እያፉኝ ነበረ። በኋላ እንደዛ ከሆነ በኋላ በዳይፐር በምን እየተጠቀመ ነበር የሚታከመው። አሁን ልጄ ጨባሽ ተነሼ ስዳሰው ምላጭ ሳዋድ ሳስለው ሰምጥ ይይዛል። ከዛ ደግሞ ተፎ ጨባሽ የእሳት መቅረጫ እሷን ደብቆ ሰብሮ መኪና ስር በስልክ ሲቆጥ ሰው አገኘው። አሁን ርቄ እንዴት አድርጌ እንዲያስኪኝ አፋ ብዬ ምን ብዬ እሺ ሽርሽር ሰጅኝ አባቴ ማነው አባት ብልኝም እያለ በጣም ነው ያስቸግረኛል። ያለ አባት ነው ያሳደግኩት። በጣም ነው የታወቀው።
በምን አይነት ኑሮ ውስጥ ነው የምትኖሩት? እስኪ የኑሯችሁን ሁኔታ ንገሩኝ።
እኔ ጸጥታት ላለውኝ እዚህ ስራ ስራለን የለት ጉሮ ነው እሱ የምጠቀመው።
ምንድን ነው እንደ እርሶ አሁን ይሄ ልጅ ቢያገኝ ብለው የሚሉት?
ያው ህክምና ማለትም ስለ ልቦናው እንዲያገኝ እንዲረጋጋልኝ እንደው ትንሽ ለወጥ ያለ ነገር ቢያገኝ ልጄ መልቷል።
እናት ሁለት ያልኳት የዚህ የስድስት አመቱ ታዳጊ እናት ልጇ ከደረሰበት ጥቃት በተጨማሪ ተረጋግቶ ትምህርቱን መማር እንዳልቻለ በሰፈር ውስጥና በትምህርት ቤት እየደረሰበት ያለው መገለልን መቋቋም እንዳልቻለ ትገልጻለች።
ጎረስ ተማሪ ነበረ። ማንም ነበረ የሚደውን በቃ ሁሉም ሻሸሹት ከትምህርት እንደካማ ሲሆን ማለት ነው። በቃ የሌለ ነበር ምንም በቃ ራሴ መሆኑ የሚያጠውት እናትም ያው በሽተኛ ናት። ምንም ጤና አይለትም። በእሷ ራሷ በቃ የምትሆነውን መረጣች። በቃ ምንም በቃ ምን ብዙ ልንገር ከንግግሩ መታሽ ብታይ ልጆቹ እንዴት እንደሚሆኑ በቃ ሰፈር ውስጥ እንዴት እንደሚሆኑ የሰፈሩን ሁኔታ ብታይ በቃ በጣም ታዝኛለሽ። ያኔ ከምናገር የለት ማለት ነው።
እናት ሶስት ያልኳት ሌላዋና ልጇ ሰባት አመቱ እንደሆነ የገለጸችልን እናት ይህን ነገር ከማወቋ በፊት ልጇ ቀደም ብሎ ታሞ እንደነበር ተናገራለች።
እኛ ያወቁትም ቆሰለ የፈሳውት ባንተ ነበር እሱ የፈከፈቆ መስሪን ቋስ ወዳል ቋስ ይጫወት አፍ የቆሰለ ተፈስቶ ምግብ ስለሚበላ እዛ ምችን ብሎት መስሎኝ አኪም ቤት ይዤ ሄጃለሁ። ይሄ ሲሄድ ምንድነው ስላቸው ያሙክሲን ጠጡት አይበላ አይጠጣ አያወራ በጨው የዘፈዘፍኩ ምን ይያልኮረ ይሄ አደጋ ነው ፈጅዋልን ጎረቤት ሶስደው ጉድስ ነው ብሎ አሙክሲን ሰጡኝ። አሙክሲን መውሰድ አልቻለም ሽቶ ምናምን ፈንድሻሉኝ ጎረቤት ጓደኛዬ አንጠፋ ሽቶ ነፋስ በተኛበት
አሁን ልጁ በምን ሁኔታ ላይ ይገኛል?
ራይ ቆጣጣለም ፍንታይ ቆጣጣለም ምግብ አይበላም ይጮሃል ያለቅሳል በዚህ ደረጃ ነው ፓምፐስ ቋጥሪ አሁን በፓምፐስ ቋጥር ነበር ያሳከከዋል ሲያሳከከው እሱ ራሱ ፍቅቅ ሲልብኝ ሲገዝቼ በፎጣ ነው ማስተኛው።
ትምህርት ቤት ይሄዳል?
አዎ ይሄዳል። ትምህርት ቤት ይሄድ ነበረ ልጆች እንዲተደረገ እንዲያደረጉ ብሎ ይሉኛል እማ እኔ ባልማር ብሎ ሲለኝ አይ ዘንድሮ ተማሪ የሚቀጥለው አላህ ያቀልሃል ይበል ብዬ ለአስተማሪም ብዬ ተናግሬያለሁ የክፍል ኃላፊም ተናግሬያለሁ ተራሱ የሚቀመጡ ነበረ ልጆችም እንደዚህ ብላችሁ አትበሉ ብለ አስተማሪም ተናግሬያለሁ ሽንትም ከግራም ሲለቅም የሳንዴዚች ችግር ስላለበት ነው ብዬ ተናግሬያታለሁ ከግቢው ወጥቶ አየር ያለበት ጋር ብቻውን ሲናገር ተናግሬያታለሁ ይሄ ችግር አለበት ሞራል ስጡ ብዬ ተናግሬያታለሁ።
ግን ትምህርት ቤቶቹ ምን አረጉለት?
ልጆች እንዲህ ይልህ ማን ነው እንደዚህ ያስጠነቅቀህ ማን ነው ብለውታል። ይሁን የሚቀጥለው እዛ ትምህርት ቤት አልማርም ብለውኛል። ፍርድ ቤት ደግሞ ሄደን ምንም ትክክል ያገኘን ነገር ስለነቦና ብለን ስንናገር ምንም ነገር ያገኘን ወረዳ 9 ስንሄድ ክፍለ ከተማ ስንሄድ ወረዳ 9 እንደዚህ ሲያመላልሱን
ስለዚህ አሁን ልጆች ምንድን ነው የሚያስፈልጋቸው ትላላችሁ?
አንደኛው ስለነቦና ሁለተኛ ደግሞ ወተት ነገር አጥሚት ነገር ከሆነ እነሱም ሲፈጡን መረቅ ነገር አጥሚት ነገር ፈሳሽ ነገር ስጧቸው ነው የሚሉ። እንኳን አጥሚት እንሰጣ እኛ የጠራ እንኳን የቧንቧ ውሃ እንኳን አናገኝ። ግማሽ ጥጣት ፈትላ ነው፣ ግማሽ ሰው ቤት ልፋሽባ ነው፣ ግማሽ ጽዳት ሰርታ ነው፣ ይሄ ነው ግማሽ የልጅናት ነው። ምንም ይሆን እንደጠብቆ ነው። ሚረባም አንድም የለም። ሁሉም ችግርተኛ ነው።
ምን ተሰማሽ አንቺ እንደናት ይሄ ነገር ሲያጋጥም?
ጥሩ እንጀራ እንኳን አላጎረስኩት ልጅ እንደዚህ ሲሆን ምን ይሰማኛል? ይህን ህይወት ላጠፋ ነበር። እንግዲህ እኔ ልጄ ነገ ሀገር ተሸካሚ ሆኖ ይጠብቀኛል የሚለው ልጅ ጥሩ አስተሳደጋ ስድግ ህይወትን ተበላሽቶ እንዲህ ሲሆን ራሴ ህይወት ሻጥሻት ነው የሚለኝ ሳየው በወንድሞቹ ሳየው እንዲህ ሲሆን ማይተር ሲብን ብድግ ብሎ ሲነሳ እንደምዛሳለሁ። ባለቤቴ ምስኪን ነው ድንጋይ ተቀድሬ የማመጣው እንደውም አሁን ጨካኝነት ተዋህጄ ነው እንዲህ ጓደኞቹ እንዳትቀላቀል ጎረቤት እንዳትቀላቀል ይሄ ተበላሸ ልጅ ነው ብሎ ሲሉት አንዳንድ ህይወት ሻጥሻት ነው ቢለኝ እንጂ ምንም የሚሰማኝ ነገር ሳይሆን ላድፍረደኝ በእኛ ይብቃ ይህ ምን ይላለው ብልሽ ነው ዛሬ እኔ መርዶ ይዞ ያወጣሁት አልቅሽም ከምቀብረውም ከናግሬም በማወጣውም የለም። ህግ ፍረደኝ፣ ህግ ፍረደኝ።
ወላጆቹ እንደሚናገሩት ሁኔታው ይፋ ከተደረገ በኋላ እሱም በሚል ጥቆማ ጥቃት ደረሰባቸው የተባሉ ህጻናት 9 እንደነበሩ ነው። ሁለቱ ቤተሰቦቻቸው ለፖሊስ ሳይናገሩ ልጆቻቸውን ይዘው አካባቢውን ለቀው ሄዷል። ካመለከቱት ከሰባቱ ውስጥ ደግሞ 5ቱ ብቻ ናቸው መጥሪያ ደርሷቸው ፍርድ ቤት የቀረቡት ብለዋል። አራተኛዋ እናትም በተመሳሳይ አስቀድማ እንዳላወቀች ትናገራለች። አሁን ልጇ ከኩዮቹ ተገልሎ እንደሚገኝም ትገልጻለች።
በቃ ልጄ እንደፊት አይደለም። በቃ ምን ብዬ ልንገርሽ? እኔ ቃላት ያጥረኛል። መናገር እንኳን ብዙም አልችልም። ጎረቤት ሁሉም ያመናጭቋል። እንደፊት ሁሉም መጫወት አይችልም። ብቻው ነው የሚጫወተው። እንደፊት አይደለም። በፊት በጣም ነበረ ሰፈር ሰው የሚወደው። አሁን እንኳን ሰፈር ሰው ቤት ኪራይ እንኳን በሰፈር አለ ብለው የሚቀንስ ቤቴጌ ስጠይቃ የምታከራየው ቤት እንኳን አላከራይም ብላ ከለከለችኝ። በዚህ የመጣ ማለት ነው። በፊት እንደዚህ አልነበረም። ሁሉ በጣም ይወደው ነበረ። ግን አሁን ያለበት ሁኔታ ያው ሰፈር ሰው በቃ ማንም አያስጠጋቸውም፣ አይገቡም። ራሳቸው ገለልተኛ ሆኖ ነው በቃ የሚጫወቱ።
ለምንድን ነው የተጎዱት?
ደግሞ
ለምንድን ነው የተጎዱት? እነሱ ሆነው ለምንድን ነው ሰው የሚያገላቸው?
እኔ እንጃ፣ እኔ አላውቅም። በቃ እንኳን አይደለም ቤት ኪራይ አጥተናል ነው በእነሱ እየመጣ ማለት ነው።
አምስተኛዋ እናት ተስፋ ቆርጫለሁ አሉኝ።
እኔ በቃ በጣም ሀሳብ የሚመስል ብዙ ነበር። በፊት ደግሞ እሱ ልጁ ራሱ በጣም ጸዳተኛ ነበር። ሰው ቀና ብሎ አይ ነበረ እና ደግሞ በቃ ተስፋ ነበረ። ኢንትረስ አለኝ አንድ ልጅ ነው እና ብዙ ነገር በቃ ምኞት ነበረ። ለነገ ጠዋት ይሆነኛል ብዬ ነበረ ምመኘውም አስበው። አሁን እንኳን ይህንን ሊያስጣጠ ጥረት ሊደበድበኝ ይመስላል። በቃ ልጅ በቃ ምን ያለ ሁሉም ደኔን ተበላሽታ ላይ ምሮ እሱን አይምሮ ተበላሽ ተበጥ
ሰው ካላብሎ ሁሉም ሰው ይወደው ነበር። አሁን ራሱ ሄኮ ባለጊ ልጅ ነው ሄኮ እንዲህ ነው የተደረገ ልጅ ነው ይላል። በቃ ጎረቤቱ ራሱ ብታገለል ተያያ ረጉት ውስጥ ራሱ ቆስሏል። እኔ ምን ብዬ ልንገርሽ? በቃ ያው የእናት ነገር ታውቂያለሽ። እንግዲህ ምን ልበልልሽ? በጣም ብዙ ተስፋ ነበረኝ። በቃ ተስፋዬ ተቆርጧል።
ልጆት ያገኝ የሚፈልጉት ነገር አለ በሕክምና ወይም ሌላ ነገር? እስቲ ለልጆት ምንድን ነው አሁን ልጄ ሊያገግም ይችላል ብለው የሚያስቡት?
አቅምም የለኝም ደግሞ እኔ ምንም ማድረግም የተመጣጠነም ነገር ገዝቼ ማብላትም አልችልም። እኔ የሰው ልብስ እያጠፉ ነው የምኖረው። ባለቤትን ደካማ ነው፣ ጥበቃ ነው የሚሰራው። በዛ ላይ የቤት ክራይ እየከፈልን ነው የምንኖረው። ያ የሚሰራው የቤት ክራይ ነው። እኔ ራሱ ተሀብጭ ልብስ ምናምን አጣጥቤ ነው የምኖረው። የእሱም ደግሞ ይሄንን ብዬ አስፈላጊ የእሱም ሊዘነባ ነገርም ደግሞ መግዛትም አልችልም። ምንም አቅምም የለኝም። በቃ ዝም ብዬ ማየትና ማልቀስ ብቻ ነው። በቃ
18 ዓመት እንደሞላት የነገረችን ስንታየው መልስ ጉለሌ ክፍለ ከተማ ወረዳ 9 እኔ በምኖርበት ሰፈር ነው ትላለች። በወረዳው በሴቶችና ህጻናት ውስጥ በበጎ ፈቃደኝነት እንደምትሰራ ገልጻ ይህንን የልጆቹ ሁኔታ ከሰማች በኋላ ከወላጆቹ ጋር በርከት ያሉ ቦታዎች አብራ እንደሄደች ትናገራለች። የተሰጣቸውም ሆነ ያገኙት አገልግሎት በቂ አይደለም ትላለች። በተለይ አሁን በአካባቢው የተገለሉ ልጆች ሆነዋል ብላለች። አንደኛው ልጅ በቅርቡ አንደኛ ክፍል መግባቱን ምክንያት በማድረግ ዝግጅት አዘጋጅተውለት እንደነበረም ትገልጻለች።
ደስ እንዲለው ተብሎ ያው እንጀራ ምንም ነገር መሰራቱ አይቀርም። ያው ህፃን ስለሆነ ይጓጓልና ማለት ነው። በራሳው ስም እዚህ የተደፈረ ልጅ አይደለም እየተባለ ነው የሚታለፈው ሁላ ማለት ነው። ለማህበረሰብም ድክም አለ በጣም ማለት ነው። ማለት ያው የትምህርት ቤት የሚጫወት አስተባብሬ ብር አሰባስበን የምርቃቱን ስራ ለልጆች ልብስ ምናምን እንዲሽርሽር ምናምን ይዘናቸው የምንሄደው ማለት ነው። ትምህርት ቤቱ ከዳሊስተር ጀምሮ እስከ አስተማሪዎች እስከ ጭባት ሰራተኛ ድረስ እግዚአብሔር ይስጣቸው። ያው እኔንም ያበረታችኛል።
እንደሚገባኝ ግን ልጆቹ ከኛ በላይ የሆነ ጠንካራ ድጋፍ ነው የሚያስፈልጋቸው ትላለች። ሌላው ለህፃናቱ ድጋፍ እያደረገ የሚገኘው ወጣት አነጋግር ያለው ወንድ ሰናበራ ይባላል።
አሁን ያዘው አንድ ወረዳ አንድ ቀበሌ ነዋሪ ነን እና እነዚህ ይሄ የተፈጠረባቸው ሰዎች ደግሞ እኛ ፕሮጀክት አለ የሆነ ድጋፍ የሚሰጥ በህፃናት ላይ የሚሰራ ፕሮጀክት፣ እዛ ፕሮጀክት ውስጥ ተደጋፊ ናቸው። ተደጋፊ ስለሆኑ ሳይሆን ደግሞ እኔ የቀበሌ የአካባቢ ልጆች ነዋሪዎች ናቸው። ወላጆቹ እንደነገሩሽ አሁን አመት ከሁለት ወር አልፎታል። እውነት ለመናገር አሁን በዚህ ሰዓት ላይ እንባቸው ደርቆ ችግራቸውን ተለማምደውት ነው እንጂ ከዚህ በፊት የዛሬ አመት ከሁለት ወር በፊት ብታያቸው እነዚህ ወላጆች በቃ ነርቨስ ሆነው ራሳቸውን በቃ ጨርቃቸውን ጥለው አብደው ምናምን ነው። አሁን ያው ችግር እያለፈ እየቆየ ሲመጣ ባትረሽውም የምትለምዱ ነገር አለ እንጂ አሁን እንባቸው ደርቆ አይናቸው ሟሽሾ ነው የምታያቸው። እውነት ለመናገር እነዚህ ሰዎች በጣም የሚያሳዝኑ ሰዎች ናቸው።
ወንደሰን ህጻናቱ አንድ ጊዜ የመደፈር አደጋ ከደረሰባቸው እነሱም ተመሳሳይ ጥቃት ይፈጽማሉ ተብሎ በማህበረሰብ ውስጥ እንደሚታሰብና ከዚህ የተነሳ መገለል እንደሚደርስባቸው ይናገራል።
አንደኛ ይኸውልሽ የግንዛቤ ችግር አለ። ያው አካባቢው ላይ በጣም የዝቅተኛ ቤተሰብ ነው ያለው፣ በኑሮም በእውቀትም ማለት ነው። አንድ ማንም ቤተሰብ ያበላሹብናል ብለው ስለሚያስቡ ከእነዚህ ልጆች ጋር እንዳትውሉ ይሏቸዋል። አንድ ሁለተኛ ደግሞ ኢቭን እኮ ትምህርት ቤቱ ላይ ተገልግለዋል። ትምህርት ቤት የሁለት ወላጆች ትምህርት ቤት ይቀየር ተብሎ ሌላ ትምህርት ቤት ሲገቡ ሁሉ ነገር አልቆ ጨርሰው ምን ብለው ፎርም ሞልተው ሊገቡ ሲል አሀ እነዚህ የተደፈሩ ልጆች ናቸው እንዴ እዚህ ትምህርት ቤት አይገቡም ተብሎ እነዚህ ልጆች በአሁኑ አመት ጥቅምት አልፎ ነው ትምህርት የጀመሩት። የሚማሩበት ትምህርት ቤት እስከ ማጣት ደርሰዋል። አይደለም አካባቢ ላይ ከህፃናት ጋር እስከ መዋል የሚማሩበት ትምህርት ቤት እስከ ማጣት ወላጅ ከነሱ ጋር ሲ አተ ከዚህ ጋር ተዋል ብዬ የለ ና እያለ እየተቆጣ እንደገና የቤት ክራይ ሊከራዩ ሲሄዱ ደግሞ ያንቺ ልጅ ባለጌ ነው፣ ያንቺ ልጅ እንደዚህ ነው እየተባለ በጣም አስቸጋሪ ደረጃ ላይ ነው የደረሱት። በቃ እንደ ኢትዮጵያ እየታዩ አይደለም። እነዚህ አውቀው ፈቅደው ወደው የገቡበት ይመስል በጣም ተገነዋል። ይህ ምንድን ነው? አሁን ወረዳው ክፍለ ከተማው ድጋፍ አድርጎ ግንዛቤ አካባቢ ላይ ያለውን ህብረተሰብ ጠርቶ እነዚህ ሰዎች ወደው አይደለም ተገደው ነው ብሎ ግንዛቤ ቢፈጥር ህብረተሰቡ ላይ ህብረተሰቡም ይሄ ማግለሉ ምኑ ይቀራል? ግን እዛ ጋር ትልልቅ ሰዎች የመንግስት አካላት ኃላፊዎች ላይ ድጋፍ ሳይደርስ እዚህ ጋር ትክክለኛ ወረፈሰብ ድጋፍ ያደርጋል ይረዳል ማለት ነው።
ዶክተር ብርሃኑ ከበደ በቅዱስ ጳውሎስ ሆስፒታል የማህፀንና ጽንስ ስፔሻሊስት ናቸው። በወንዶች ህጻናት መደፈር ዙሪያ ከሁለት አመት በፊት አንድ ጥናት መስራታቸውን ይናገራሉ። በጥናቱ ውጤት የታየው በ10 ክፍለ ከተሞች ለጥናት ከተጠቀሙባቸው የህጻናት መደፈር ቁጥር ውስጥ 10% ወንድ ህጻናት እንደሆኑ ይናገራሉ።
የሚደርሰው ችግር ደረጃው ይለያያል። መጠነኛ ችግር አለ። ለጊዜው ደግሞ በብዛት ሪፖርት ስለማይደረግ አሳያለን ችግር ይኖራል። ልክ እንደ ማንኛውም በሽታ ላይ እንደሚደርሰው ቆጣይ ጥቃት የአባላዘር በሽታዎች፣ ሌሎች ነገሮችም ተላለፉ ይችላሉ። እንደዚህም ደግሞ እዛ አካባቢ ባለው አካላዊ ቦታ ላይ የሚደረገው ጉዳቶች መስተንጠት፣ መስማት፣ አንዳንድ ነገሮች አካላዊ ጉዳቶች ሊኖሩ ይችላሉ እና ደረጃው እንደ ጉዳቱ መጠን ሊወሰን ይችላል ማለት ነው።
10% ማለት ከየትኛው ቁጥር ነው?
ወሲባዊ ጥቃቶች አዲስ አበባ ከተማ ውስጥ ከተማ ያለውን ሁኔታ ለመስራት ምክሪ ነበር እና በዛን ጊዜ ኮስፐርቲስ ናሙናዎች ውስጥ 10% ያህሉ በወንዶች ላይ የደረሰ ይመስላል።
ከእናቶች መሀል ሆስፒታል ወስደነው ነበረ፣ ሌላ ነገር የታመመ መስሎኝ አላወቅኩም የሚል እናት አለ። አሁንም ድረስ ደግሞ እንደታመሙ ናቸው ልጆቹ የሚልም እናት አለ። እና ይሄ ነገር በሕክምና እንዴት ነው የሚታየው? ህጻናት ላይ ሲያጋጥም ወደ ሕክምና ሲመጡ አይታወቅም ወይ? የሕክምና ባለሙያዎች አይለዩትም ወይ ይሄን ነገር?
እንደ ጥቃቱ አይነትና ደረጃ ይለያል። አንዳንድ ጊዜ አካላዊ ወርሶች ጣቦች አካባቢ ወይም ደግሞ በዛ በአካላዊ አካባቢ ላይ ብዙ ጉዳት ሳይኖር ማስተካከል ይችላል። አንዳንድ ጊዜ ደግሞ መጠነኛ አካላዊ ቦታዎች ላይ የመሰንጠቅ ወይም ደግሞ አንዳንድ ጉዳት ሽቶች ይችላል። አንዳንዴ አልፎም ተርፎ ደግሞ የከፋ ጉዳት ሊኖር ይችላል። ስለዚህ እንደ ጉዳቱ ደረጃና መጠን በሚመጡ ጊዜ አይን የሚታይ ነገር በብዛት ላይኖር ይችላል። ግን እንደ ጉዳቱና እንደ ጥቃቱ አይነት ሁኔታና መጠን ሊለያይ ይችላል። ነገር ግን የመጀመሪያ ይሄ ጥቃት ደርሶብኛል ተብሎ ወዲያው ሰው ከመጣ የምናገኛቸው መረጃዎች ይኖራሉ። አንደኛ በጣም ከፍተኛ አካላዊ ጉዳት ባይኖርም በዛው ሰዓት በደረሰበት አካባቢ መስላሽ፣ መስተንፈስ፣ አንዳንድ ደግሞ ፈሳሾች መገኘት፣ እንደዚህ እንደዚህ ነገሮች ማስረጃውን ሊያጠናክሩ ይችላል። ብዙ ጊዜ ይህ ማስረጃው ላይገኝ የሚችለው ዘግይቶ በሚወጡበት ጊዜ ነው። ቶሎ በ72 ሰዓት ባነሰ ጊዜ ውስጥ የሚመጡ ሰዎች ላይ የደረሰው ጉዳት መድረሱን የሚያሳዩ ፍንጮች ወይም ደግሞ መረጃዎች ሊገኙት የሚችልበት ሁኔታ የተሻለ ይሆናል። ቶሎ ሲመጡ ብዙዎቹ ቶሎ አይመጡም፣ ነገሩን ሪፖርት አያደርጉም። አንዳንዶቹም ቆይተው ታጥበው መረጃውን አጥፍተው ይመጣሉ። እነዚህ ነገሮች ናቸው እንጂ እንትን የሚያደርጉ ቶሎ ቢመጡ አንዳንድ ይታውን እንደሚጨምሩ መሳሪያዎች ተጠቅመው ያለውን የጉዳት ደረጃ እንዳመጠት እንደ አለበት ሁኔታ በመጥቀስ የጉዳት እንትን የማሳየት የሚቻልበት ደረጃ መጨመር ይቻላል።
ቶሎ የማይመጡት ለምንድን ነው?
እኔ እንግዲህ ብዙዎቹ አሁን ያየ ነው በ72 ሰዓት ቶሎ ይመጡት እንግዲህ በወንዶችን በሴቶች ላይ ይሰራው ስጋት ላይ የሚታየ ውጤት ነው። ብቻ ለበሰባልሳ ላይ ይመጡት የተለያዩ መረጃዎችን የማግኘቱ ሁኔታ ይቻል ነው። ስለማይመጡት እንግዲህ አንደኛ ይሄ እንትኑ ራሱ በሰውታ ትንሽ የመገለ ነገር ስለሚያስጠርግባቸው ጉዳቱን ሪፖርት የማድረጉ ባህሉም አለመኖሩ፣ ህብረተሰቡ እንግዲህ ትንሽ በዚህ ጉዳይ ላይ ንቃተ ህሊናውን መጨመር መቻል አለበት። ከሚደረጉትም ሪፖርት ከሚደረጉትም ደግሞ አልፎ ወደ ህግ ደረጃ በደንብ ህክም ሄደው መፍትሄ የሚያገኙ ትንሽ ናቸው እና ይህ አፍሪሽኑ ስናይ ብዙ ውጣ ውረዶች አሉት እና ከዚህ አይነት ቦታ ብዙዎች የሚያሳዩት ጣቶች ብዙዎቹ ቶሎ ሪፖርት አይደረጉም። ደግሞ በኋላ አስበው ነገር እናስመስለው ወደ ሪፖርት የሚያድጉበት ጊዜ አብዛኛው ጊዜ መረጃው ጠፍቷል።
ይህንን እንዴት መከላከል ይቻላል የሚል በጥናቱ ላይ የተካተተ ነገር አለ።
እኔ የመጀመሪያው ነገር እንግዲህ የህብረተሰቡን ካሳይና መጨመር ነው፣ ማስተማር ልጆች የሚውሉበትን ቦታ ለት አጠጋላጭ የሚያደርጉ ሁኔታዎችን አንዳንድ እንደዚህ እንደዚህ ነገሮችን በመከላከል እንግዲህ የመጀመሪያው ስራ ህብረተሰቡን በማስተማርና ንቃተ ህሊናውን የሚያሳየው እንደዚህ ጥቃቶች ለሚያጋልጡ ሁኔታዎችም ሆነ ቦታዎች፣ አጓጉል ቦታዎች፣ የተለያዩ ቦታዎች ከነዚህ የሚርቁበት ሁኔታ ማስተማር እና ንቃተ ህሊና መጨመር የመጀመሪያው ስራ ሰፊና ትልቅ ስራ ያስፈልገ ይመስለኛል። ሌሎችም ብዙ አገላጭ ሁኔታዎች አሉ። እነዚህ ናቸው በፕሮግራም ደረጃ መስራት አንድ ይሆናል። ስለዚህ ነገሩ አንድ ደግሞ ከሆነ ቶሎ በጊዜ ሁኔታዎችን ሪፖርት ማድረግ አስፈላጊውን ማረጃ ማሰባሰብ እና ትክክለኛውን ሕክምና ቦታ ካገኙ በኋላ ደግሞ ይህንን መረጃ ውስጡ ይህ ያጠቃው አካል ትክክለኛውን መፍትሄ ማግኘትም አንድ ትክክል ነገር ነው። አንድ ጥረት ላይ እንዳየነ ብዙ ጊዜ ይሄ አካላዊ ጥረት በአካል ላይ ስነድ በሆነ ይሄ ሳይኮሎጂካል ጠባሳ ቶሎ አይገኝም እና ለዚህም ስነድ በሆነ አንትን ያስፈልጋቸዋል። ነገር ግን ይሄ ያጠቃቸው ሰው ትክክለኛ ተይዞ ትክክለኛ ተፈጠረ ብቻ ግን ራሱ አንድ ዜነት ነው እና መረጃ ለማሰባሰብ ነገር ትልቅ ትኩረት ሚሰጥበት ነው።
ራሄል ገብረ መስቀል ወጣት የስነ ልቦና ባለሙያ ናት። ለሁለት ዓመታት በበጎ አድራጎት ድርጅት ውስጥ ስታገለግል ቆይታ አሁን የእርቅ ማዕድ ለተሰኘ ፕሮግራምና በበጎ ፈቃደኝነት የማማከር አገልግሎት የሚሰጥ ቡድንን ተቀላቅላለች።
3 ወር ሊሆነኝ ነው እዛ ስራ ከጀመርኩኝና እስካሁን ወደ 5 ልጆች አሉ እኔ ጋር የሚመጡት። በልጅነታቸው እንደዚህ አይነት ጥቃት ደርሶባቸው ማንንም ሳያማክሩ ይዘው ታድገው ከዛ በኋላ ደግሞ ሌላ ችግር ውስጥ ገብተው ሳይኮሎጂካሊ በጣም ተጎድተው አሁን ገና ወደዚህ የመጡ አሉ። ወደ 5 የሚሆኑ እኔ ጋር የሚመጡ እንኳን ማለት ነው። ግን በልጅነታቸው ነው ይሄ ጥቃት የተፈጸመው። ግን ለማንም ሳያማክሩ ወደ ሌላ ነገሮችንም ገብተው በዚህ ውስጥ ያሉ አሉ። ሳሁን የመጡት እኔ ጋር ለማንም ሲናገሩ አሰሚም ነገር ራሳቸው ይዘው ቤተሰብ አያውቅም ጓደኛም የላቸውም ራሳቸውን አግልለው ደብቀው እየኖሩ ነው ያሉት።
ህጻናቶቹ የ7-8 ዓመት ህጻናት ናቸው። በአንድ ሰፈር ውስጥ የሚኖሩ ህጻናት ናቸው እና ስነ ልቦናቸው ላይ ችግር እንደተከሰተ አካላቸውም ላይ ችግር እንደተከሰተ ነው እና እነዚህ ህጻናት ከዚህ ውስጥ አሁን ከደረሰባቸው አደጋ ለማገገም ምን ቢደረግላቸው ነው የሚሻሻሉት ትያለሽ?
እኔ መጀመሪያ ሀሳብ የምሰጠው መጀመሪያ ቢታከሙ ነው። በምንም ብሎ ሰውም ረድቷቸው ሆኖ ቢታከሙ ቢታዩ ከዛ በኋላ ደግሞ ሳይኮሎጂካሊ መታከም እንዳለባቸው ያ ሰውም ደሃ ሰፈር ከሆነ እንደዚህ አይነት እውቀት ከሌለም ወደ ሳይኮሎጂ መሄድ ወደ ህክምና መሄድ አይታሰብም። ዝም ብሎ አስናቸውን የሚያስቀምጧቸው ማንም የሚረዳቸው እንኳን ከሌለ ያወቀ ሰው ለምሳሌ እኛም እንደዚህ አይነት ነገር እየሰራን ነው መርዳት ካለብን መርዳት ነው ያለብን።
ጉዳዩን በተመለከተ ተይዟል ወደ ተባለው ጉለሌ ክፍለ ከተማ ፖሊስ ተውዬ ነበር። የክፍለ ከተማው የወንጀል ትራፊክ አደጋ ምርመራ ኃላፊ ኮማንደር ታሪኩ ጉዳዩ በልደታ ከፍተኛ ፍርድ ቤት የህፃናትና ሴቶች ጉዳይ ችሎት የተያዘ በመሆኑ መዝገቡ ውሳኔ ሳያገኝ በዝርዝር ጉዳይ አስተያየት መስጠት እንደማይችሉ ገልጸውልናል።
ያው ተጠርጣሪ ማረሚያ ቤት ነው ያለው ገና ውሳኔ አላገኘም። በፍርድ ቤት ላይ ያለ ኬዝ እንደሆነ ነው ያለውን ነገር የተረዳው። አስተያየት ለመስጠት ምክንያቱም ያው ተጠርጣሪው ሳንቺን ልትገምቺ እንደምትችይ ነፃ ሊባል ይችላል፣ አሊያም ደግሞ ጥፋተኛ ሊባል ይችላል። ይሄ ባለበት ሁኔታ ብዙ አስተያየት ለመስጠት አስቸጋሪ ነው የሚሆነው። ያ ተጠርጣሪ እስር ላይ ነው ያለ። እዛ አካባቢ ላይ ያሉ ሰዎች ስለሆኑ በአንድም ሰው ላይ በአንድ ልጅ ላይ ብቻ የተፈጸመም ስላልሆነ በቴሊ ክብደት አንጻር አይቶ ማስተና ተከልክሎ እዛው በፍርድ ቤት ማረሚያ ቤት ቆይቶ ሂደቱን በውሳኔ ደረጃ እንዲታይ የተወሰነውና ከዛ ሰዓት ድረስ ያለው ነገር ውሳኔውን ሳይታይም አስቀድሞ እንዲነው ብሎ ለማለት ስለሚያስቸግር ይህም ያው መጨረሻ ላይ ውሳኔ ከተሰጠ በኋላ መገለጽ ያለበት ነገር ካለ ሊገለጽ ይችላል። ዛንሳ
በዩናይትድ ስቴትስ የሚገኘው ሜዮ ክሊኒክ የሕክምና ኮሌጅ የነርቭና የስነ አእምሮ ሕክምና ፕሮፌሰር ዮናስ እንዳለገዳ እንዲህ ያለ የወሲብ ጥቃት የሚደርስባቸውን ህጻናት ወንዶች ለማከም ለብቻ እውቀት ያላቸው ሰዎች እንዳሉ ይናገራሉ።
እነዚህ ህጻናት እንደዚህ አይነት ጥቃት በሚደርስባቸው ጊዜ ከፍተኛ የመረበሽ፣ ቅልፍ የማጣት፣ የመደናገጥ፣ ድብርት ውስጥ መግባት፣ ፍርሃት፣ ከፍተኛ ፍርሃት እና ትልቅ ግራ መጋባት ውስጥ ይገባሉ። ምክንያቱም ከትልልቅ ሰው የሚጠብቁት ህጻናት ፕሮቴክት እንዲያደርጓቸው፣ እንዲጠብቋቸው፣ እንዲንከባከቧቸው ነው እንጂ እንዲህ አይነት አደጋ ያደርስብናል ብሎ አይጠብቁም ህጻናት። ስለዚህ ያልተጠበቀ ነገር በሚመጣ ጊዜ ይከላከለናል፣ ይጠብቀናል፣ ይንከባከበናል ብለው የሚገምቱ የሚጠብቋቸው ትልልቅ ሰዎች ያን በማድረግ ፈንታ ጥቃት ሲያደርሱባቸው ዲስኢሉዥንመንት ይሉታል ፈረንጆቹ፣ ከፍተኛ የአንጎል መረበሽ ውስጥ ይገባል እና እንደዚህ ሲሆኑ አንዳንዴ በመድኃኒት ለ6 ወርም ለ1 አመትም ሊታከሙ ይችላሉ። ስለዚህ ዋናው ከሁሉ የስነ ልቦና አዋቂዎች የሚያደርጉት በተለያየ ዘዴ ይህንን ነገር ለማከም የመንፈስ ጠባሳውን ለማከም የሚያደርጉት ነው። ሌላው ደግሞ መድኃኒት በመስጠት ድብርት ወይም ከፍተኛ ጭንቀት መንፈስ ለ6 ወር ወይም ለ1 አመት ወይም ከዚያም በላይ መድኃኒት በመስጠት የሚያከሙት ነው። ኢትዮጵያ ውስጥ እኔ እስከማውቀው ዶክተር ምኒልክ የሚባሉ የሳይካትሪስት የሕክምና ባለሙያ ናቸው። ሜዲካል ዶክተር ናቸው። አዲስ አበባ ነው ያሉት እና ውጭ ሀገር ሄደው ሰልጥነዋል በህፃናትን በማከም። ምናልባት እነዚህ ቤተሰቦች ይህን ሐኪም ወይም እርምሳቸው ተፈጽሞ ያለው የካቲት ሆስፒታል ነው መሰለኝ ሰሩት። እሳቸውን ቢያገኙ ወይም እሳቸውን ረዳቶች ያነጋግሩ ጥሩ ይመስለኛል።
ከጥቃቱ በኋላ መገለል ይደርስባቸዋል የተባለውን አንስቼላቸው ነበር ለፕሮፌሰር ዮናስ።
ይሄ ነውም ሁለት በደል ነው ለነዚህ ህጻናት። አንደኛ የጾታ ጥቃት ደረሰባቸው፣ ሁለተኛ አሁን ደግሞ የመገለል አደጋ ውስጥ ገቡ። ይሄ አሳዛኝ ነው። እነሱ የሚያስፈልጋቸው ህክምና እና ሰፖርት ድጋፍ ነው እንጂ ማግለል ማከድጡ ወደ ማጡ ነው። እና ምናልባት ህዝባችን ይህንን ነገር የህክምና ባለሙያዎች፣ አካባቢ ያሉት የስነ ልቦና ባለሙያዎች፣ የኢትዮጵያ ስነ ልቦና ባለሙያዎች ማህበርም ካለ የኢትዮጵያ ህክምና ማህበር፣ ሌሎችም ህብረተሰብ መሪዎች ተባብረው ይህንን ህብረተሰቡን በእንደዚያን ነገር ማስተማር የሚያስፈልግ ይመስለኛል። እና ልጆቹን ማከምና መደገፍ ነው እንጂ የባሰ ከብጦ ደማጡ የሚከት ነገር ማድረጉ ትንሽ ያሳዝናል። እና ምናልባት ሰውም ደግሞ ሆነ ብሎ ሳይሆን ምናልባትም የመረጃ ማጣት ከመረጃ ማነስ ሊሆን የሚችል ይመስለኛል። እና ምናልባት ይህንን ነገር የጤና ጥበቃ ሚኒስቴር የስነ አእምሮ የመንታል ሄልዝ ክፍል ምናልባት ይህንን ነገር ሊያየው የሚገባ ይመስለኛል። የኢትዮጵያ የጤና ጥበቃ ሚኒስቴር የስነ አእምሮ ክፍል መሪው ከዋሽንግተን ዲሲ የሄዱ በጣም ችሎታ ያላቸው ስነ ልቦና የዶክተሬት ዲግሪ ያላቸው ልምድ ዋሽንግተን ዲሲ ብዙ ዓመት የሰሩት ዶክተር ተድላ ወልደ ጊዮርጊስ የሚባሉ እሳቸው ምናልባት ይህንን ኢንተርቪው ከሰሙ እርግጠኛ ነኝ ይህንን ነገር የሚከታተሉት ይመስለኛል። ወይም ለእሳቸው ለባልደረቦቻቸው ይህንን ነገር እንዲከታተሉ የሚጠይቁ ይመስለኛል። ይሄ አሳሳቢ ጉዳይ ነው።
የህፃናት ወላጆች የጠየቁትም ይህንን ነው። ለተጎዱ ልጆቻቸው ተገቢ የሆነ ሕክምናና የተፋጠነ ፍትህ የሚሰጣቸው አካል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።